それは次の4位ですね。次第。
እንደምን አመሻችሁ የጋቢና ቪ አድማጮች የዕለተ አርብ ጳጉሜ 5 2013 ዓ.ም ምረት የአዲስ አመት ዋዜማ ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። እንኳን ለ2014 የዘመን መለወጫ በዓል በሰላም አደረሳችሁ። በምሽቱ ዝግጅታችን አሮጌ አመት እንዴት እንዳለፈና የዘንድሮ አዲስ አመት በዓል አከባበርን የሚቃኙ ዝግጅቶችን ወደ እናንተ እናደርሳለን። ከነዚህ ማከል
ስምንሽ አድማጮች እንኳን ለአዲስ አመት ዋዜማ ደረሳችሁ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ትላንታሙስ ከኤኤፍፒ የዜና አውታር ጋር በነበራቸው ቆይታ የጥንተኛው የታሊባን ቡድን በአፍጋኒስታን ተመልሶ ስልጣን ላይ መውጣቱ በአፍሪካ ሳህል ሀገራት ያሉ እስላማዊ የጂሃድ ታጣቂ ቡድኖችን ያበረታታል ብለው እንደሚሰጉ በመናገር በቀጠናው ያለው የደህንነት ስርዓትን ማጠናከር ያስፈልጋል ብለዋል። በአፍጋኒስታን የሆነው ነገር በሳህል አካባቢ በስነልቦና ላይ የሚያሳድረው ጫና ያሰጋኛል ያሉት ጉቴሬሽ አያይዘውም እነተኛ አደጋለ እነዚህ አሸባሪ ቡድኖች ከጥቂት ወራት በፊት ያልነበራቸው አይነት መነቃቃት ሊፈጥርላቸው ይችላልን ብለዋል። አክለውም በሳህል ያለው የደህንነት ስርዓት ማነቃቃት ያስፈልጋል ምክንያቱም ድጋፍ የሚያሻው ደካማ ክፍል ስለሆነ ነው ብለዋል። ጉቴሬሽ ማሊ፣ ቡርኪና ፋሶና ኒጀር ብቻ ሳይሆኑ የጂሃዲስት ቡድኖቹ አሁን ላይ በአይቮሪ ኮስትና ጋናም መስፋፋቱ ይታያል ብለዋል። ጉቴሬሽ ለስጋታቸው መነሻ የሆናቸው ፈረንሳይ ወታደሮቿን ለመቀነስ ማሰቧና ቻድም በቡርኪና ፋሶ፣ ኒጀርና ማሊ ድንበር ላይ ያሉ ወታደሮቿን ለማንሳት መፈለጓ ነው። የሚያሰጋኝ ይሄ ነው። በአፍሪካ ጸረ ሽብርተኝነት የሚዋጋ ቻፕተር 7 ኃይልን መጠቀም የሚፈቅድ በተባበሩት መንግስታት የጸጥታ ምክር ቤቱ ፈንድ የሚለቀቅለትና ስጋቱን የሚቆጣጠር አካል ያስፈልጋል ብለዋል። እንደ አውሮፓ አቆጣጠር በመስከረም 11 2001 ዓ.ም በኒውዮርክ መንትዮቹ ተብለው በሚታወቁት ህንጻዎች ላይ በአሸባሪዎች በደረሰውና የ2900 96 ሰዎችን ህይወት የቀጠፈው 9/11 በመባል የሚታወቀው አደጋ ዘንድሮ 20ኛ አመቱን ይዟል። ይሄ ጥቃት ዩናይትድ ስቴትስ በአፍጋኒስታን 19 አመት ከ10 ወራት ከ3 ሳምንታት እንዲሁም ከ2 ቀናት እንድትቆይና 2325 አሜሪካውያን ወታደሮችን እንድታጣ እንዳደረጋትም የአሜሪካ የደህንነት ቢሮ ያስታወቀ ሲሆን የምን ያህል ሲቪሎች ህይወት እንዳለፈ ግን ማንም አያውቅም። በነገው ዕለትም ፕሬዝዳንት ጆ ባይደን አደጋው በደረሰባቸው 3 ቦታዎች ላይ ተገኝተው ዘክራሉ። በመጨረሻም የኮቪድ-19 ዜና፣ የዓለም የጤና ድርጅት የአፍሪካ ዳይሬክተር ትላንታሙስ በሰጡት መግለጫ በአፍሪካ የአዲስ የኮቪድ-19 ተቃላጆች ቁጥር ባለፈው ሳምንት ውስጥ በ23 ከመቶ መቀነሱን አስታወቁ። ቁጥሩ ካሻቀበበት ካለፈው ሐምሌ ወር ጀምሮ ባለፉት 8 ሳምንታት ውስጥ በዚህ መጠን ሲቀንስ ይህ የመጀመሪያው ነው ብለዋል። የጤና ድርጅት ኃላፊው ማች ሺድሶ ሞኦይቲ የወረርሽኝ መጠኑ መቀነሱ ጥሩ ቢሆንም አዲሱ የዴልታ ቫይረስ ዝርያ ቁጥር መጨመሩ ችግሩን ያባባሰው ሲሆን የሶስተኛው ዙር የኮቪድ-19 ወረርሽኙ ግርሻ ሂደትም ከተገመተው በላይ ዘለግላለ ጊዜ እንዲቆይ እንደሚያደርገው ይተበቃል ብለዋል። ሐላፊው አጨምረውም አፍሪካ ወረርሽኙ ከተጀመረበት ጊዜ አንስቶ 2000 ሰዎች የሞቱበትን አሳዛኙን የኮቪድ-19 ወቅት አሳልፋለች ብለዋል። የአፍሪካ በሽታ መቆጣጠርና መከላከል ማዕከል እንዳስታወቀው ደግሞ በአህጉሪቱ ሙሉን ክትባት የወሰዱ ሰዎች 3 ከመቶ ብቻ ናቸው። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አዲሱ የኮሮና ቫይረስ የመቆጣጠር ቀዳቸውን ትላንት ከሰዓት በኋላ በዚህ በዩናይትድ ስቴትስ ይፋ ያደረጉ ሲሆን ትምህርት ቤቶች እንደማይዘጉ ማስታውቀዋል። የሀገሪቱ ምጣኔ ሀብት እንዲያገግም ድጋፍ እንደሚያደርጉ፣ ምርመራ እንደሚጨምር፣ የአፍና የአፍንጫ መሸፈኛ ጭንብሎችም ግዴታ እንደሚሆኑና ሶስተኛ ዙር ክትባት እንዲሰጥ እንዲሁም የኮቪድ-19 ህሙማን እንክብካቤ እንዲሻሻል የሚያደርጉ ዝርዝሮች ያሉበትን እቅዳቸውን ነው ይፋ ያደረጉት። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው Washington DC. Go,
እያዳመጣችሁት ያላችሁት የጋቢና ቪኦኤ የአዲስ አመት መዳረሻ ልዩ ዝግጅታችንን ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ መገናኛ ሞገዶች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳተላይት ታገኙናላችሁ። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አምሃሪክ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ኢትዮጵያውያን እየተሰናበቱት ያለው 2013 ዓመተ ምህረት በብዙ ፈታኝ ሁኔታዎች የተሞላ ነበር። አመቱ ላለፉት 10 ወራት በሰሜን ኢትዮጵያ እየተካሄደ ያለውን ጦርነት ጨምሮ በርካታ ግጭቶች፣ ኮቪድ-19 ወረርሽኝ፣ የዋጋ ግሽበትና ተፈጥሯዊ አደጋዎች የተስተናገዱበት ሆኖ አልፏል። እነዚህ ተግዳሮቶች ምን ይመስላሉ? በመጪው 2014ስ ምን ይጠበቃል ስል የፖለቲካ፣ የሃይማኖት፣ የኢኮኖሚና የጤና ባለሙያዎችን አነጋግር ያለው ቀጥሎ ይቀርባል። 2013 ለብዙ ኢትዮጵያውያን ከየትኛውም ጊዜ የላቀ ፈታኝ አመት ሆኖ ያለፈ ነው። የትግራይ ክልልን ያስተዳድር በነበረው ህወሓትና በፌደራል መንግስቱ መካከል በተፈጠረ የፖለቲካ ውጥረት የጀመረው አመት ወደ ጦርነት ተሸጋግሮ የበርካቶች ህይወት የተቀጠፈበት፣ ንብረት የወደመበትና በሚሊየን የሚቆጠሩ ሰዎች ተፈናቅለው እርዳታ የሚጠብቁበት አመት ሆኖ አብቅቷል። በተጨማሪም በመላ ሀገሪቱ የሚያገረሹ ግጭቶች፣ ዓለምን የሚያምሰው የኮቪድ-19 ወረርሽኝና በየጊዜው እያሻቀበ የሚሄደው የዋጋ ግሽበት ግለሰቦችን፣ ተቋማትንና ሀገርን እየፈተኑ ይገኛሉ። ይህን መነሻ አድርገን 2013 እንዴት አለፈ ስንል ካነጋገርናቸው ምሁራን መካከል የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች መምህርና ተንታኝ የሆኑት ፕሮፌሰር ብሩክ ኃይሉ ኢትዮጵያ በውስጣዊ ችግር ብቻ ሳይሆን በውጭ ግንኙነትም የተፈተነችበት አመት ነበር ይላሉ።
በተባበሩት መንግስታት ሴክሬት ካውንስል 9 ጊዜ ኢትዮጵያን በተመለከተ በዝግና በክፍት ውይይት ተደርጓል። በጎረቤት ሀገራትም ኢትዮጵያና ሱዳን አሁንም ቴንሽኑ በቦርደር ወሰን ጥያቄ አሁንም እንዳለ ነው። ይሄ ተግዳሮት ኦፕን የሆነ ጦርነት ባይገባም ቴንሽኑና ጫናው አሁንም እንዳለ ነው። ይሄን ክትትል ያስፈልጓል። በ2014
አመቱን ከዘለቀው ጦርነትና ግጭት ጎን ለጎን በ2013 ዓመተ ምህረት ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። ሙያዊ አስተያየታቸውን የጠየቅናቸው የገጠር ልማት አማካሪና የኢኮኖሚ ባለሙያዎች ማህበር ፕሬዝዳንት ዶክተር አምዲሳ ተሾመ ወደ አዲሱ 2014 ዓመተ ምህረት አብሮ እየተሻገረ ያለው ይህ የዋጋ ግሽበት ዋና ምክንያቱ ለግብርናና የፋብሪካ ምርቶች ትኩረት መነፈጉ መሆኑን ይገልጻሉ።
ወደ 2014 ይሻገራል ብለን የምናስበው አንዱ ችግር የዋጋ ግሽበት ጉዳይ ነው። የዋጋ ግሽበት የሚፈጠረው መኒ ሰፕላዩ ሲበዛና የብዙ ገንዘብ ጥቂት እቃን የሚያሳድግበት ሁኔታ ነው። ኢንፍሌሽን ተብሎ የሚነገረው ለምሳሌ የፋብሪካ ኤክስፔንዲቸር በሚበዛበት ሰዓት መንግስትን በግብርናውና በማኒፋክቸሪንጉ በበቂ ሁኔታ ምርት ካልመጣ ያው ዋጋ ግሽበት መፈጠሩ የማይቀር ነገር ነው። በተጨማሪ እንግዲህ ሌሎችም የተለያዩ ኢኮኖሚ አሻጥሮች ሊኖሩ ይችላሉ። ይሄ ከሞዴሉ ውጭ የሆኑ ብዙ ነገሮችም ሊኖሩ ይችላሉ።
ዶክተር አምዲሳ እንዳሉት 2013 የግብርና ምርትንም አደጋ ላይ የጣለ አመት ነው። በሚሊዮኖች የሚቆጠሩ አርሶ አደሮች በግጭቶች ምክንያት በመፈናቀላቸው ከዚህ ቀደም አምራች የነበሩ ገበሬዎች ዘንድሮ እርዳታ ተጠባቂ ሆነዋል። በተደጋጋሚ በአማራ፣ በአፋርና በትግራይ ክልሎች የተከሰተው የአንበጣ መንጋ እንዲሁም የተለያዩ የጎርፍ አደጋዎች በእርሻ ምርቶች ላይ ጉዳት አድርሰዋል። ዶክተር አምዲሳ ግን ይህ ብቻ አይደለም ይላሉ።
እኔ ግብርናው ያው እንደሚናቀው በጣም ወደ ኋላ እየቀረ የአስተራረስ ዘዴ ይዘን ያለ ነው። 70-80% የሚሆነው ሩራል ህብረተሰቡ ብዙም ኑሮው ከፍ ያላለበት እና ከስምንት ሚሊዮን የሚበልጥ ህዝብ ደግሞ በዚህ በሴፍቲኔት ፕሮግራም ታቅፎ ያለበት ሁኔታ ነው እና ያ ሁኔታ እያለ አርበን በያዝ የሆነ አይነት ኢንቨስትመንት ነው አሁን ያለው። 15% የማይሆን ህብረተሰብ ያለበት ከፍተኛውን ኢንቨስትመንት ለማለና ይውላል። ያ ደግሞ ፑል ፋክተር ይሆናል። ወደዚህኛው ከገጠር ጉልበትን ወደዚህ እያመጣ የእርሻ ጉልበት አለን የምንልበት ሁኔታ ላይ እንኳን አይደለንም። በአብዛኛው ወጣቱ ወደዚህ ወደ ከተማ እየወጣ ነው። ወደ ገበሬውን ሄደሽ በአሁኑ ሰዓት እየዞርሽ ብታይ የሚያርሰው ግን የራሱ በጣም ከፍ ያሉ ሰዎች ናቸው እርሻ ላይ የተሰማሩት እና ወጣቱም እዛው አካባቢ ግብርናው ላይ እንዲሰማራ የማድረግ ሁኔታ መፈጠር አለበት የሚል እንታል።
ዋጋ ንረትን ለመቆጣጠር መንግስት እንደ የምግብ ዘይት፣ ስኳር፣ ሩዝና ስንዴ የመሳሰሉ መሰረታዊ የምግብ ሸቀጦች ላልተወሰነ ጊዜ ከቀረጥ ነጻ ሆነው እንዲገቡ አድርጓል። ለስድስት ወር ተፈቅዶ የነበረው ያለ ውጭ ምንዛሬ ወይም ፍራንኮ ቫሉታ ሸቀጦችን የማስገባት ፈቃድም ለተጨማሪ ስድስት ወራት ተራዝሟል። እነዚህ ውሳኔዎች በግዚያዊነት ገበያውን ከማረጋጋት አንጻር ጠቀሜታ ቢኖራቸውም በመጪው አዲስ አመት ግን መንግስት ትልቅ የቤት ስራ እንደሚጠብቀው ዶክተር አምዲሳ ያሰምሩበታል።
አንደኛ ደረጃ በግብርናውና በማንፋክቸሪንጉ ላይና ሁለት ሶስተኛ ደረጃ ደግሞ የትራንስፖርት ሴክተሩ ምርቱን ከአንድ ቦታ ወደ አንድ ቦታ የሚያደርሰው የትራንስፖርት ሴክተሩ ስለሆነ ቀደም ተከተሉን ይዞ በእነዚህ ሶስቱ ላይ ከፍተኛ የሆነ ኢንቨስትመንት ተደርጎ ምርት አድጎ ምርቱ ደግሞ በጊዜ ለህዝቡ መድረስ እንዲችልም ደግሞ ትኩረት ሰጥቶ ቢሰራ ሁኔታዎች ይሻሻላሉ ብዬ እገምታለሁ። በእርግጥ እነዚህ ከእኛ ሞዴል ውጭ የሆኑ የተለያዩ የኢኮኖሚ ትኖችን በአድሚኒስትሬቲቭ ሜዥርም አስተዳደራዊ እርምጃ መውሰድ ይቻላል። መንግስትም ያንን እያደረገ ነው።
በእነዚህ ተደራራቢ ችግሮች እየተፈተነ ባለ ህብረተሰብ ላይ ኮቪድ-19 ወረርሽኝም እየተወ ያለው ጠባሳ ቀላል የማይባል ሆኖ ሳለ ህብረተሰቡ ያጋጠመው በፖለቲካውም ሆነ በበሽታው ዙሪያ የሚሰራጩ የእውነተኛና ሐሰተኛ መረጃዎች መደበላለቅ 2013 በርካቶችን ለአይምሮ ጭንቀት አጋልጧል ያሉን ደግሞ የአይምሮ ጤና ባለሙያ የሆኑት ማዓዛ መንክር ናቸው።
በየጥቆት ስንሰማቸው የነበሩት ግጭት፣ ጦርነት፣ ሞት እንደዚህ መሰናቀል ናቸውና ቀላል አልነበሩም። በማህበረሰብ ውስጥ ትራማቲክ ኤክስፒሪየንስ ነው ያሳለፈን ያለ ነው። ስቲል አላለቀም ገና አሁን እዛው ፍንትን ችግር ውስጥ ነው ያለ ነው ማለት ነውና ያ ደግሞ በሰው ውስጥ በጣም ብዙ ፍርሃት ደሞ ነገ ምን ይፈጠር ይሆን ደሞ ነገ ምን እንሰማ ይሆን የሚልና የምንሰማቸው ነገሮች ደግሞ እየተሻሉ እየተስተካከሉ ሳይሆን እየባሱ ዘግናኝ የሆኑ ግፎች የሚፈጸሙበትና በጣም በሁሉም ውስጥ በቃ በፍርሃት እንድንኖር በጭንቀት በጥርጣሬ ውስጥ እንድንሆን ያደረገን ጊዜ ነበር 2013 ማለት ነው።
ሀገርን ከዘርፈ ብዙ ችግሮች ለማላቀቅና ዘላቂ ሰላምም ሆነ ልማት ለማምጣት የአይምሮ ጤና ከአካላዊ ጤና እኩል አስፈላጊ ነው። ታዲያ በርካታ ችግሮችን አዝሎ ወደ አዲሱ 2014 ዓ.ም የሚሻገረው ማህበረሰብ የአይምሮ ጤናውን በምን መልኩ መጠበቅ ይችላል?
በተለይ እኔ አሁን ሀገራችን ላይ ያለው በጣም ብዙ የተዛቡ መረጃዎች አሉ። እነዛ መረጃዎች እንዳልኩት ደግሞ ምንድነው አይምሮአችን ይቀበላቸዋል። ስለዚህ አንዱ የአይምሮ ጤንነት መንጠብቀው የምናየውንና የምንሰማው ነገር በጥንቃቄ መምረጥ ልክ ለጤና ለሰውነታችን ምግብን መርጠን እንደምንወስድ ሁሉ ከነቆሻሻው ከነምናምኑ እንደማንወስድ ሁሉ መረጃንም እንደዛው መምረጥ። ብዙ ሰው ደግሞ እንደ ኮፒንግ መካኒዝም የሚጠቀምበት ጥሩ ነገር አለ እኛ ሀገር ውስጥ ወደ ቤተክርስቲያን በመሄድ በጸሎት በምልጃ። እንደገና ደግሞ ትልቁ የኛ አሴታችን ምንድነው ማህበራዊ ትስስራችን ጥሩ ነውና ሁሉም ሰው በየቤቱ ይዞ ቁጭ አይልም፣ ቅርብ ለሆነው ሰው ያጋራል፣ ይነጋገራል። ይሄ ደግሞ ተስፋ ደግሞ ብልጭ እንዲል ያደርጋል።
በኢትዮጵያ ዘርን ሃይማኖትንና ማንነት ላይ ያተኮሩ ግጭቶችን ለማስቆም ሲንቀሳቀስ የቆየው የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በጳጉሜ ወር ለአምስት ቀናት ሀገር አቀፍ ጸሎት እንዲካሄድ ማወጁን ተከትሎ የሁሉም ሃይማኖት አማኞች እንደየእምነታቸው ለአምስት ቀናት ጾምና ጸሎት ሲያካሂዱ ቆይተዋል። የጉባኤው ሰብሳቢ ሊቀ ትጉሃን ቀሲስ ታጋይ ታደለም እነዚህ ቀናት ህብረተሰቡ ልቡን ለእርቀ ሰላም እንዲከፍት ያደርጋዋል ይላሉ።
ትልቅ አስነዋሪ ተግባራት ተፈጽመዋል። ቤተ እምነቶቿን በእንደዚህ አይነት መልኩ የጦራው ድማ ሲሆኑ ማየት፣ የእምነት መሪዎቿ በጠራራ ፀሐይ ሲታረዱ ሲሰዉ መመልከት፣ በአንድም በሌላ መንገድ ወንድም በወንድሙ ላይ ኢትዮጵያዊ በኢትዮጵያዊ ላይ ሲጨክን ሲጨካከን ሲያፈናቅል ሲገዳደል ማየት እጅግ የሚያም ከመሆኑ አንፃር ይህንን ያገናዘበ እግዚአብሔር ምሕረት እንዲያደርግልን እርቅ እንዲያደርግልን ይቅርታ እንዲያደርግልን ተንበርክከን ለምን ብለን ይህንን አዋጅ ታውጇል።
ፈተና የበዛበትን 2013ን አልፎ ወደ አዲሱ 2014 ዓ.ም ለመሻገር የጠፉትን ነገሮች በማስተዋል ማለፍ ያስፈልጋል የሚሉት ሊቀ ትጉሃን ቀሲስ ታጋይ በአመቱ ተስፋ ሰጪ የነበሩ እንደ ህዳሴ ግድብ ሙሌት አይነት ህዝብን አንድ የሚያደርጉ ክንዋኔዎችም እንደሚያስፈልጉ ያሰምሩበታል።
2014 በተለይ እነዚህ ትልቅ ተግዳሮትና ፈተና ሆነው ያሳለፍናቸው ጉዳዮችን አርመን ቤተ እምነቶች በፍጹም የሚከበሩበት አባቶች የሚታፈሩበት ሁሉ በማንነቱ ምክንያት የማይፈናቀልበት በማንነቱ ምክንያት የማይሞትበት በማንነቱ ምክንያት በደል የማይፈጸምበት በኢትዮጵያዊነቱ ብቻ ኮርቶ ቢኖርባት ኢትዮጵያ እንድትሆን እንጠይቃለን።
እነዚህን ፈተናዎች ያስተናገደውን 2013 ዓመተ ምህረት ልንሰናበተው የሰዓታት ዕድሜ ብቻ ቀርቶናል። ብዙዎችም አዲሱ 2014 ዓመተ ምህረት የእርቅና የአንድነት ዓመት እንዲሆን ተመኝተዋል። እኛም አዲሱ ዓመት የሰላምና የፍቅር ይሁን እንላለን። ለአሜሪካ ድምጽ ዘገባ ስመኝሽ ለቆየ ዋሽንግተን ዲሲ። ተከታተላችሁት ያላችሁት ጋቢና ቪኦኤ ነው። የአዲሱ ዓመት ዋዜማ ከኛ ጋር ስለምታሳልፉ እናመሰግናለን። በኢትዮጵያ ቁጥራቸው 44 የሚደርሱ ኢትዮጵያውያን የሀገሪቱ አንገብጋቢ ባሏቸው ጉዳዮች ዙሪያ ምክክር ላይ በማድረግ መሆናቸው ተገልጿል። ምክክሩን እያዘጋጀው የሚገኘው ሁሉን አቀፍ አገራዊ ምክክር ኢትዮጵያ የተሰኘ ጥምረትም በሀገራዊ ምክክሩ ሂደት የማንኛውም አካል ጣልቃ ገብነት ቦታ የለውም ሲል አስታውቋል። የጥምረቱ ትኩረት መሰረታዊ ናቸው ያላቸውን የሀገሪቱን ችግሮች በየደረጃው በውይይት መፍታት መሆኑንም አመልክቷል። መልስካቸው አማሃ ዝርዝር አለው።
ሁሉን አቀፍ ሀገራዊ ምክክር ውጥን ኢትዮጵያ በእንግሊዝኛ አጠራሩ ምህጻር ማይንድ ኢትዮጵያ ለግማሽ ቀን ያህል ውይይት ካደረገ በኋላ በወጣው መግለጫ ውጥኑ ሙሉ በሙሉ የኢትዮጵያውያን መሆኑን ይናገራል። ጥምረቱን ያቋቋሙት ሀገር በቀል ተቋማትም እነማን እንደሆኑ ዘርዝሮ የመርሃ ግብሩ አቀራረጽ ሙሉ በሙሉ የባለ ድርሻ አካላቱ ብቻ እንደሆነም ያብራራል። ስለሆነም ባለድርሻ አካላት እንደ ባለቤት የሀገራዊ ምክክሩን ሂደት ከማንኛውም ጣልቃ ገብነት የሚከላከሉ ናቸው ይላል። አመቻቾቹም ማለትም ጥምረቱን የፈጠሩት 8 ሀገር በቀል አካላት ጣልቃ ገብነት እንዳይኖር የመከላከል ከፍተኛ ኃላፊነት እንዳለባቸውም ይገልጻል። ይህ ጣልቃ ገብነት መንግስትን፣ የውጭ ሀገራትን መንግስታትና የአመቻች ቡድኑን አባላት ጭምር እንደሚያጠቃልል መግለጫው ያብራራል። ከመድረኩ አመቻቾች ጥምረት አንዱ አባል አቶ ንጉሱ አክሊሉ በተለይ የውጭ አካላትን ጣልቃ ገብነት ከየመስመሮች የትኞቹ እንደሆኑም የጋዜጠኞችን ጥያቄ ተንተርሰው ምላሽ ሰጥተዋል።
የዓለም አቀፍ ተቋማት ቀይ መስመር ጉዳይ ውስጥ ጠልቀን ንግባ፣ አጀንዳ እናንስ፣ እገሌ እንደዚህ ይሁን፣ በይዘቱ ላይ አጠቃላይ በምክክሩ ይዘት እና አካሄድ ላይ አካሄዱ የኢትዮጵያውያን እኛም ያለው የኢትዮጵያውያን ውጥን እና በጉዳዩ በሂደቱም ይሁን በይዘቱ ላይ አስተዋጽኦ ካላደረግን ብለው ካሉ እኛ ያ ቀይ መስመር ነው ለኛ። እንኳን ዓለም አቀፍ ተቋማት ይቅርና እኛ አመቻቾች እዛ ይዘት ውስጥ አንገባም ስላልን ማለት ነው። በጣም በፍጹም ገለልተኝነትና ሙያ የሚሰራ ስለሆነ
ይህ ውጥን ከተመሰረተ አንድ ዓመት እንዳስቆጠረም ዛሬ ከባለ ድርሻ አካላት ጋር በተደረገው ውይይት ተወስቷል። ጥምረቱ ባለፈው አንድ ዓመት ውስጥ ከብዙ ባለ ድርሻ የህብረተሰብ ክፍሎች ጋር ውይይት እንዳካሄደና የተለያዩ ተግባራትንም እንዳከናወነ ተገልጿል። በተለይ በማህበረሰብ ደረጃ ምክክር ለማካሄድ በተሞከረው ስራ ላይ ተገኝ ያሉትን ውጤትም አቶ ንጉሱ ገልጸዋል።
አሁን እኔ እስከማውቀው ድረስ ከትናንትና ድረስ 44 ሚሊዮን ኢትዮጵያውያን በየወረዳቸው በየመንደራቸው እየተሰበሰቡ በጣም ወሳኝ በሚሏቸው የአካባቢዎቻቸው ጉዳዮች ላይ እየተነጋገሩ ያለምንም ጫና እየተነጋገሩ ሐሳብ እንዲያዋጡ ጥረት ተደርጓል። ይሄንን እኔ ምስክሮኝ የምነግራችሁ ሪፖርቱንም በተወሰነ መልኩ አይቻለሁ። መንግስትን የሚያንቆለጳጵስ እንደተለመደው የሆነ የመሪ ፓርቲን የሚያወድስ ነገር ሳይሆን ኢትዮጵያውያን ማህበረሰቦች በየተለተለት ኑሯቸው እያጋጠማቸው ያለውን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ፣ አስተዳደራዊ ተግዳሮቶች በሚገባ ንቅሰው ያወጡ ለመሪዎቻቸው ጋር በግልጽ እንዲወያዩ አንዳንዴም ደግሞ በተቻለ መጠን እዛው እነዚህ ችግሮች መፍትሄ እያገኙ እንዲሄዱ የተደረገ ጥረት ነበር።
ይሁንና ባለፈው አንድ ዓመት ውስጥ ሀገሪቱ አያሌ ችግሮች እያጋጠሟትና ወደ ግጭት እየገባች ሳለ ጥምረቱ ለእነዚህ መፍትሄ በማፈላለግ በኩል ምን አድርጓል የሚለው የጋዜጠኛ ጥያቄም አቶ ንጉሱ መልስ ሰጥተዋል።
ችግሮችን በተከስተቱ ቁጥር እነሱን ያከምን ከመሄድ ይልቅ ወደ ስር መሰረቱ እንሄድ። ኢትዮጵያን የሚፈታተኗት መሰረታዊ ጉዳዮች እንድናት እነሱን ያከምናቸው ከሄድን ነገሮች ይፈታሉ። ስንቋቋምም አላማችን ዘለግ ያለ መሰረታዊ የሆኑ ችግሮቻችንን ምናይበት ሂደት እንጂ በየጊዜው የሚያጋጥሙ ነገሮችን ቆመን መልስ እየሰጠን እንሄድ የሚል ነገር ስላልነበረ ለሱ መልስ የሚሰጡ አካላት እንዳሉ ስለምናውቅ እና ብዙ ያደረግነው ነገር የለም፣ ግን ብዙ ጥረቶች አሉ እዛ ላይ።
ሁሉን አቀፍ ሀገራዊ ምክክር ውጥን ኢትዮጵያ የተሰኘው ጥምረት አባላት ዴስቲኒ ኢትዮጵያ፣ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት፣ የሀሳብ ማዕድ፣ ጀስቲስ ፎር ኦል ኢኒሼቲቭ ፎር ቼንጅ፣ የኢትዮጵያ እርቀ ሰላም ኮሚሽን፣ ኢትዮጵያውያን ለአካታቸው ምክክር መድረክና የሰላም ሚኒስቴር ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የ2014 ዓ.ም ምረት መግቢያ የአዲስ ዓመት ዋዜማ ዝግጅታችን ይቀጥላል። ወደ ቀጣዩ የበዓል መሰናዷችን እናምራ። አዲስ ዓመት ሲመጣ በዓልን በዓል ከሚያስመስሉት ነገሮች አንዱ የበዓል ዜማዎች ናቸው። ዘንድሮ ግን እነዚህ ዜማዎች አልተሰሙም ይላሉ በባህር ዳር ከተማ ያናገርናቸው ነዋሪዎች። በመትኩ ፉከራዎችና ሽለላዎች ከፍ ብለው እየተደመጡ ነው የሚሉት ነዋሪዎች የደግሞ ገበያ ሄደው ቁሳቁሶችን እንዳይገዙ ሞራል እንዳሳጣቸው ተናግረዋል። ነጋዴዎችም ገበያ መቀዛቀዙን አምነው ከሁሉም በፊት ግን የሀገር ሰላም እንደሚቀድም ሐሳባቸውን አካፍለዋል። አስቴር ምስጋናው በባህር ዳር ከተማ ተዘዋውራ የበዓሉን ዋዜማ ድባብ ቃኝታለች። ቀጥሎ ይቀርባል።
ለወትሮም ቢሆን አዲስ ዓመት ሲመጣ በዓሉ በዓል የሚያስመስሉትና ሞቅ ደመቅ የሚያደርጉት የበዓል ዜማዎች ናቸው። እነዚህን ዜማዎች በሬዲዮና በቴሌቪዥን የሰማ ግለሰብ ወደ ገበያ ወጣ በማለት ለበዓሉ ከሚያስፈልጉት መሰረታዊ ፍጆታዎች ባለፈ አሮጌን በአዲስ የሚቀይሩ እቃዎችን ይሸምታል። የዘንድሮ የበዓል ድባብ ግን ከዚህ የተለየ በመሆኑ ገበያው ተቀዛቅዟል ይላሉ። የበዓል ገበያ ምን እንደሚመስል ጎራ ብዬ ያነጋገርኳቸው ሻጮች በሱቃቸው ውስጥ ያገኙዋቸው ወይዘሮ ንያ ተስማማው ሀገር ሰላም ይሁን እንጂ የኛ መሸጥ አለመሸጥ ጉዳያችን አይደለም ብለዋል።
እኛ ጭንቀታችን እንዴት ይሆን ወታደሮች እንዴት ይሆን በዳር ያሉት ዘመዶቻችን እህቶቻችን ምናስብ እንጂ ምን ሸጣውን ነገር እኛ አንጨነቀን በሰላም ወጣን መግባት ብቻ ነው የሚያምር።
ከዚህ እንዴት ነበር በዓል የሚከበረው?
ከዚህ በፊትማ ስለ በዓል ነው የበዓል ጨዋታ ዜማዎቹ የነበሩ ቁጣጣሽ የሚለው እንኳን ደህና መጣሽ እየተባለ። አሁን ግን ያለው ከወቅቱ ጋር አንጻር ያለው ትኩረት ያለን የበዓሉን ሳይሆን ወን ያለውን ነገር ነው እኛ የምናዳምጥ። እኔ አሁን ውየሄጀ ተለብ የቴሌቪዥንና በቀን ውሎ ምን እንደተሰራ ምን ድል እንዳደረጉ ያንን ማዳመጥ እንጂ የበዓሉን ነገር እኔ እውነት ልሻለሁ አላስተምም። ዋናው እኛ ሰላም ይሁንልን። ገበያውን እኛ ብዙም አልተጨነቅንለትም። ሰላም ሲሆን ነው ገበያ የሚኖረው።
ወይዘሮ ሂሩት አሞኘ አዲስ ዓመት ሲደርስ የሚሰሙ የበዓል ዜማዎች ስነ ልቦናን ወደ በዓሉ ዝግጅት ያመራሉ። በዘንድሮ ዓመት ግን የምንሰማቸው ዜማዎች ከወትረው የተለዩ ናቸው ብለዋል።
በፊት የነበረን ዝግጅትና ያሁኑ በምንም አይገናኝም። በፊት የነበረው ድባቡም የለም። ሚዲያም ላይ የምናየው ነገር ሽር ጉዱ ምኑም እንደ ድሮ አይደለም።
በሚዲያ ሲተላለፉ የነበሩት ስለ ጦርነት ነው። በአጠቃላይ ቀረርቶ፣ ፉከራ፣ ስለ ጦርነት ወኔን የሚቀሰቅሱ ነገሮች ናቸው እንጂ በዓል በዓል የሚሸት ምንም ነገር አልሰማንም እስካሁን ድረስ። ስነ ልቦናችንም ለበዓል አይደለም ዝግጁነቱ። ትንሽም ቢሆን እንደ ያለውን ድባብ ቀየር አድርገነው እንዋል በሚል ነው እንጂ ውስጣችን ደስተኛ ሆኖ አይደለም። ግን ያው ትንሽም ቢሆን ቀየር እናድርገው ያን ቀንም ቢሆን በዓሉን ብለን ነው።
ዛሬ የአዲስ ዓመት የበዓል ዋዜማ ነው። በከተማው ውስጥ ባሉ አብዛኛው ሱቆች በዓል በዓል የሚሸቱ ዜማዎችን አልሰማሁም። ወደ ዋናውና የአስፋልት መንገድ ስዘዋወር
የማጣሪያ ሽያጭ ተጀምሯል። ዛሬና ለዛሬ ብቻ በከተማችን ይቆያል።
ወደ አንዳንድ አደባባዮችም ጠጋ ስል በዓልን ከቤተሰብ ጋር የማክበሩ ሁኔታስ እንዴት ሆኖ ይሆን በማለት ወደ ባህር ዳር አሮጌው መናኸሪያ አቀናው። በዓልን ከቤተሰብ ጋር ለማክበር የሚመጡና የሚሄዱ ይኖሩ ይሆን? በመናኸሪያው ውስጥ ያገኘሁት ፋሲል ሙላቴ የበዓሉን ድባብ እንዲህ አጫውቶኛል።
ማለት ሰሞኑን ብዙም አልነበረም። ዛሬ ግን ኦልሞስት እንደምትዩ ሰው መናኸሪያው እየሞላ ነው ያለው። እየመጣን ነው ከሌላ ቦታም እየመጡ እየተራገፉት ላንዳ እየተጫጫቸው አለ። ከሰዓት በኋላ ከጎጃም መኪና መጥቶ ወደ ገንዴ ደምሶ ነበር። ከጎጃም መኪና መጥቶ ወደ ጎንደር ሄደ ነበርና ዛሬ ይሻላል። እንጂ ከበፊቱ ትንሽ የመቀዛቀዝ ባህሪ ግን አለ። ማለት ሰው የመደናገጥ ባህሪ አለው፣ ባለበት የመቆየት ባህሪ አለው። አሁን ሰው
ወንደር ወለተ ወንደር
ደብረታቦር አክስ የሞላ የሞላ ደብረታቦር ደብረታቦር
ባልባል የሚሸጥ ዜማዎች ማለት በየአቅጣጫው መናኸሪያ ብቻ አይደለም፣ ኦልሞስት በሌላውም አካባቢ ባልባል የሚሸጥ በር ይታይ ነበር። አሁን ደግሞ ፉከራ ቀረርቶ ምናምን ነው አሁን ሰው የሚሰማን።
በአንድ ሀገር ውስጥ ጦርነት ሲኖር ከሰብአዊና ኢኮኖሚያዊ ኪሳራዎች ባለፈ በአንዳንድ ግለሰብ ቤት ውስጥ የስነ ልቦና መረበሽን እንደሚያመጣ የስነ ልቦና ባለሙያው አቶ ዳዊት ባዬ ነግሮኛል።
ይህ የጦርነት በሀገር አቀፍ ደረጃ የሚያደርሳቸው ጉዳቶች እንዳሉ ሆኖ ጦርነት እንደ ሀገር የስነ ልቦናዊ ጥቃቱ ከፍተኛ ነው። ብራችንን ማውጣት የሚመደሰት አንችልም፣ ወይም ደግሞ የምንፈልገውን መግዛት አንችልም። ሰዎችም ደግሞ ያሏቸውን ነገሮች በሙሉ መሸጥ አይፈልጉም። ሰውም ደግሞ ያለውን ብር ብዙ ብር አውጥቶ በቅንጦት ማሳለፍን አይፈልግም።
በጦርነት ምክንያት ያልተቀዘቀዘው የኢትዮጵያዊነት መገለጫ ባህል የሆነው የእርስ በርስ መረዳዳት ነው። የባህር ዳር ከተማ ተወላጅ የሆነው ወጣት ድንበሩ ሞት ባይኖር አቅመ ደካማንና ጧሪ ደጋፊ የሌላቸውን 65 ሰዎች የባለሙያ ገንዘብና ምግብ አድለዋል።
በበሽታ በተለያየ ምክንያት አቅመ ደካማች የሆኑት አብዛኛው እዚህ የምታያቸው የተወሰኑት ሰዎች ዘማች ቤተሰቦች፣ ዘማች ባሎቻቸው፣ ልጆቻቸው የሄዱባቸው ስለሆነ እሱንም ከማስተማር አንጻር ነው ያደረግነው። 65 ሰዎች አካባቢ ናቸው። ወደ 260 ሺህ ብር በአይነትና በጥሬ ገንዘብ ለባህል መዋያ አበርክተናል ማለት ነው። የመረዳዳት ባህሉ ቢኖር መልካም ነው ላለው
ድጋፍ የተደረገላቸው ግለሰቦችም በበዓል አስታዋሽ ማግኘታቸው አስደስቷቸዋል።
ስራ የለኝም፣ ጥሮታም የለኝም። በፊት ጊዜ የደርግ ወታደር ነበርኩ እና ከነ ጥሮታዬም አላገኘሁም። ማስታወሳቸው ራሱ
አስቦ ይህን በማድረጉ እኔ በጣም ደስተኛ ነኝ። ማሰቡ ራሱ ደስተኛ ነኝ። ማንም አላሰበንም፣ ያሱ ስላሰበን በእናቱንም እና በጣም ነው የምናመሰግነው።
መልካም አዲስ ዓመት። አስቴር ምስጋናው፣ ባህር ዳር።
ለበዓሉ መዳረሻ ያሰናዳናቸው ዝግጅቶች ይህን ይመስሉ ነበር። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ብርሃን ኃይሉና እኔም ሳስተናግዳችሁ አመሸሁት ክፍል መንሽ የቆየ ነበር። ፕሮግራሙን ከማጠናቀቃችን በፊት አዲሱን ዓመት ሞቅ የሚያደርግ ዜማ ብርሃን ኃይሉ ትጋብዘናለች። በእኔ በኩል አዲሱ ዓመት የሰላም የፍቅርና የፍስሐ እንዲሆንላችሁ እየተመኘሁ አሰናበታለሁ። መልካም አዲስ ዓመት።
Un kutatashi, un kwan spamet, salamet tashi.